የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ኢተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 7 አስተምተን የተክላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየም ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ወስቲካው የሆነ ይሽራው ተገለ ምንም ትግል ሆነ ያን ተፈላጭ የደምረክ ምንም ለገስ ማስገብር ጭቁን ላይ ቀርበት ያብዮት ምንም ያትልክ ማውደቅና በማውደቅ ማሾሮ ማን ቋባዘክ አማይ ባክ ተሾዳን አክኝ ሚና ወድባ ፈፋና ቅመዝምዛምባ ብራክ ነበር ነጉባል ስባያ የተቀፈነዳት ማማታፈና ሞገደል ባሰካን ሎያ ፈርሙን በደ ነፍስን ደገደል ዳርቅ የጠማ ባሰካችን መሀል ሰባትማ ኖር አቶ ስርባ ስርባ ጠፋቻል ጠፋች ስንል ባለንበት ጎርፍ መሀል በጋራ በደል ወይ ግዳር የማያወጡት ትግል ካልተመታ ካልተደማ መኖርና አልኖርን የጣር ግፊት ካልተሰቃየ ነውማ ካልተሰደን ካልተባረን ሲወቁም ካልወጋንማ አብዮቱ ካልከረረ እንዳነት ካልጎመስበራ ቀኝ አድርባይ ግራ አድርባይ በልጀው ካልተመጠረ ቀኛ ውጀብድ ግራ ውጀብድ ባጳያው ካልተጠረ ወዳጅ ጠላት ሁሉም ሁሉም መንጀቄው ካልሰፈረ ደንበር ካልተቀለለ አይቀርመውና መቼም በታሪክ እንደነበረ አንድ ወደፊት እያሳየ ሁለት የኋሊት ካልቀረ ከመንገድ መንገድ ተመርጦ ከገቢር ገቢር ተፋልጦ ከአሳብ ሀሳብ ተፋልጦ ሸጋው መስመር ካልነጠረ ወግሮ ካልፎጋ ጭሮ ካላንጫጫ ቀራኔው በውል ካልቆላ እየፈላ ካልሰከረ ካልማለዳ ካልጠረረ ናፍ ካላለ ካልገነፈለ ካልደፈረሰ ካልጠራ ካልመረረ ካልጎመራ ካልበረደ ካልሞቀ ካልበሰለ ካላረረ ባሳሩ ካልተፈተነ ትግል ምኑን ትግል ሆነ? ጦሩን ካልተራረበ ጦሩን ካላነገበ ካልወጣ ካላሸቀበ አባደፋር ካልቀለበ ባመጡ ካልተፈተነ የሲቃ ሰቆቃ ጽዋ ጃግድንጅን ካልተነጣ ገቢና ስውጭና የኑሮ ምጣር ካልመጣ አለዋት ዚል ካልተነፋ ኃይል ሚዛኑ ካላዳፋ አርሳቱ ካልቆፈነ መከራ ካልተጫጫነ ትግል ምኑን ትግል ሆነ? እንደ አጉሬት ካላዞረ እንደ ኮሶ ካልመረረ እንደ ስጋ ካልተመተረ ጀንቁ ካላከራከረ እንደ ካስታ ካልበወዘ እንደ ስለት ካልጋረዘ እንደ ሰማይ ቢመጠመጥ መደም ጎዳና ሳይሸመጥ ላቡ ካልተንጠመጠመ እጁ ካልተጠፈፈ ሲቃ ካልተጠነጠነ መሳቱ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንዳባን ብየው ካልጠናና ካልደነደነ የታጋይ ክንድ ብረት አንዱ ቀይ ጥርሳት ካልዘገነ ፋሽስቱን ካልበታተነ እንደህና እንዴ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ ባመጹ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራር ትግል የሚያቅማማም ይወላወል ወገባውን ቢልመጣምበት ብደለዝ ቢቃየር አድሮ ደቁልቁል ቢዘቅት እንዳርጭው ሜጎመጥ ለመጥ ወዲያውል መጥ ወዲያውል መጥ ወላም መዛላም ዘማም ዘማም አዲስ ለክስታት ሊስማም ሽሽትሩ ቻለመመጥ የኋሌት ጉዞ ኋሌት ከጠላት ጉበት መሸሸግ አድንጋሻ መመከት በቡካታውል መፈርጠት አወር ለውር አብሮን ዲሉ ቦካል ለቦካል ነው ቀሎ እንደው ሻንደለ ክስክስ ቀርሻቱ መልሶ ቢለት ወደ ትፋቱ ቢመለት ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩ ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረመጠ ሆዱ እንደ ቀልቀሎ ዝንጠል አፉም እንደ ሸነቆሩ ትባሜል ካፈሰሰ ሚስጥር ላይችል የጥንቱ ወዳጁን መዘርዘር ካሳብ በቀለፋሽስ የልቡን ከዛን ቀፈ በአደባባይ ከለፈለፈ ሴራ ካውጠመጠነ ሸር ካጠመጠነ አላት ያለች ጣት ከሆነ አይ ወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ልሰ ይኖረዋለ ባንዳደል እንዲያማ ለካፍያው ከንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲ ከቀዳውማ እናት ወን ሊገባ ኖሯል ገና የዋናው ለትማ አይ ወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቃለ ትሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ ባሷደሩ ማጭድ ሌላ የምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንዳገመልሽት ከወንዞን ያለቡ ካሻማ ታዲያ ምን ልሳ ይኖረዋል ድሮስ ባንዳረም እንዲያማ ይሄ ከድሮው እንዳየነው ከፋሽስቶች ያው ፋሽስት ነው ባንዳ ነው እሱ ለማንዳ ነው ከናባሪው ሳይብል ብሎ አንከረባ ተመንታት ነው በማሩ ድርሳስ መኳል ነው ሚስጥሩን ከርከፈከፈ በየቆጡ ከታየማ የባቄላ ውጭ ሆኖ ከፋሽስቱ ልብ ከገባማ ምን ይሳይ ነው ድሮ ባንዳ ደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኖሮ ደርቶ ግራ ቀኙን ካላዳፋ አብዮትና ጸረ አብዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉልጀብድ ግራ አጉልጀብድ እንደ ቅጠል ካልረገፈ እንደ ረጄ በቆዳ ላይ ላዩ ካልተገፈፈ በትግሉ ግለት በአመፁ ካልተፈተነ ትግል ምኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ በፍልሚያው ሜዳናማ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋጢል ካልተጠፋ ስጋ ደሙ ካልተገነፋ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባዳባር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ ጥይት በደረቱ አቅፎ ቦታ መጥቶ ካልገነማ አባ ቆራጥ በመከራ ካልተገነገነ ጭንቁ ካልተጠነጠነ የታጣይ ልባባን ብየው ካልጠናና ካልደነገነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ማመፁ ካልተፈተነ ትግል ምኑን ትግል ሆነ አራምኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ ምኑን ታጋይ ሆነ ምኑን ምኑን ምኑን
ከመጽሐፍ ዓለም
የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ክፍል 7 የኩኔታ ካለፈ ጥቂት ሳምንታት በኋላ ደርግ እርስ በርሱ መፋጠጥ ይጀምርና ጥቂት የደርግ አባላት የተጣለባቸውን የአገር መምራት ኃላፊነት ዘንግተው ቁማር ሲጫወቱ በመገኘታቸው ከደርግ አባልነታቸው ተሰርዘው ታስረዋል የሚል መግለጫ በደርግ ይሰጥና ያ የአራተኛ ክፍለ ጦር እስር ቤትን ባምቢስ ነው ብሎ የተቸ የደርግ አባል ከቁማርተኞቹ መካከል አንዱ ኑሮ እንዲታሰር ታጅቦ ወደ አራተኛ ክፍለ ጦር እስር ቤት ይላካል። የሚያስደንቀው ነገር ደግሞ ካሉት ሁሉ የእስር ክፍሎች መካከል እዚያችው የእብሪት አስተያየቱን የሰጠባት ክፍል መመደቡ ነበር። ልክ እግሩ እስር ክፍሉ ሲገባ ያ ሁሉ በዚያ በከፋ አነጋገሩ ሲበሳጭ የነበረ እስረኛ አንድ ላይ አጨብጭቦ እንኳን ወደ ባምቢስ ደህና መጣ ብሎ ከተሳለቀበት በኋላ ጊዜው አመሻሽ ላይ ስለነበረና ቤተሰቡም መታሰሩን አልሰማ ስለነበረና የሚያነጥፈው ፍራሽም ሆነ ከላይ የሚደረበው የብርድ ልብስ ስላልመጣለት አንድም እስረኛ ሊረዳው ፈቃደኛ ሳይሆን በመቅረቱ መሬት ባዶ ሲሚንቶ ላይ ጫማውን ራስ አድርጎ ኮቱን እንደ ብርድ ልብስ ለብሶ ማደሩንና በዚያ እስር ክፍል ባሳለፈው የእስራት ዘመኑ ሙሉ መጠሪያ ስሙ ባምቢስ እንደነበረ እዚያው ታስሮ ነበር አንድ ዘመዴ አጫውቶኛል። እስረኞች የሚጠሉትን ያህል ከወደዱ ደግሞ በዚያችው ባለቻቸው ትንሽ ነገር እንኳ እንዴት እንደሚያስተናግዱና እንደሚንከባከቡ ሌላው የሚገርመኝ ነገር ነበር። በአንድ ወቅት አንድ ወር ባልሞላ ጊዜ ውስጥ ሁለት የአየር ኃይል መኮንኖች ታስረው መጥተው ያየሁት ንጽጽር ጥሩ ትምህርት ነበር። መቼም ደርግ ከወዳጁ አይከርም። በአንድ ወቅት በጣም ቅርብ ሆነው ሲሰሩ የነበሩ አንድ ቀን ወለፍ ሲያደርገው ይዞርባቸውና የሰሩትንም ያልሰሩትንም ወንጀል ለጥፎባቸውና አዋርዶ ለቃቅሞ እስር ቤት መላኩ የማይቀር ክስተት ነበር። ታዲያ በአብዛኛው ያየሁት በውጭ በነጻነት ከደርግ ጋር አብረው በነበሩበት ዘመን የእንጀራ ወይም የሥራ አላፊነት ጉዳይ ሆኖባቸው ሳይሆን እንወደድ ብለው የደርግን ማሞካሸት እናገኛለን ብለው ሥልጣናቸውን ከመጠኑ በላይ አሳልፈው ሰው ሲበድሉ ሲያጉላሉና ሲያሰቃዩ የነበሩ ሰዎችና ሌላ ምርጫ አጥተውና ሥራቸው ሆኖባቸው በአግባቡ ሲሰሩ የነበሩ ሰዎች የመታሰር አጋጣሚ ደርሶባቸው እስር ቤት ሲገቡ እስረኛው ስለ ማንነታቸው የሚያውቅ ከሆነ አቀባበሉ እንደ ሰውየው ሁኔታ የተለያየ ይሆናል። በአንድ ወቅት አንድ የአየር ኃይል የሄሊኮፕተር ፓይለት የነበረ ሻለቃ ታስሮ ወደ አራተኛ ክፍለ ጦር እስር ቤት ይመጣል። ሻለቃው እምብዛም የፖለቲካ ሰው አልነበረም። ጨዋታና በመጠጥ መዝናናት የሚወድ አይነት ስለነበር አንድ ቀን እንደዚሁ ትንሽ ፉት ሲል ብሶቱ ሁሉ ይገነፍልበትና ታላቁን ደርግ እዚያው ባንኮኒ ላይ እያጠለጠለ ይዳፈራል። እዚያው መጠጥ ቤት ብርጭቆውን ፉት እያለ ማን ምን ይልና ወሬ አግኝቼ አንጠልጥዬ እሄድ ይሆን ብሎ ጆሮውን ጥሎ ይጠባበቅ የነበረ ወሬ ራበው መንጠቆ ሰላይ ያችን የሰማትን ጨማምሮና አጋኖ ሪፖርት ያቀርብበትና ሻለቃ አገር አማን ነው ብሎ ሞከታው ቢበርድለትም የዞረው ድምር ግን ራሱን እየፈለጠው በማግስቱ ወደ ስራው ሲገባ ላለው መንግስት የሚያሰጋና ጦሩን የሚያነሳሳ ንግግር ተናግረሃል ተብሎ ይታሰርና ወደ አራተኛ ክፍለ ጦር እስር ቤት ይላካል። መቼም አዲስ እስረኛ ሲመጣ ወሬው እንደ ሰደድ እሳት ነው ወዲያው ከአንዱ ክፍል ወደ ሌላው የሚደረሰውና እስረኛው ማን እንደሆነና በምን እንደታሰረ ሁሉም ክፍል አወቀው። ወዲያው የአየር ኃይል እስረኞች በማዕረጉ እንኳ ሳይሆን በስሙ እየጠሩ እንትና እኮ ታስሮ መጣ ሲሉ ሁሉም እንዴት እንዳዘነለትና እንደከበበው በጭራሽ አይረሳኝም። እሱም በጣም ተግባቢና ጨዋታ የሚያውቅ ሰው ስለነበረ ሁሉም ከቦት አንተ ደግሞ ምን አርጋቸው ነው የሚያስሩ እያለ ሲያዋክበው ምን አደርጋቸዋለሁ ያው ትንሽ ፉት ብዬ ነበር ምን እንዳልኩም አላስታውሰውም ብቻ ፖለቲካ ተናገርክ ብለው አመጡኝ እኔማ ፖለቲካ ምን አውቃለሁ ስለ ፖለቲካ ከመጠይቁኝ ደብረዘይት ከተማው ስላሉት ቡና ቤቶችና ስለ ተለያዩ የውስጥ አይነቶች ጥራት ቢጠይቁኝ የበለጠ አስረዳቸው ነበር እያለ ያስቀን ነበር። ከዚያማ መስተንግዶው የሚገርም ነበር። ግማሹ ያቺኑ ማታ ለራሱ ለዳቦ ማማጊያ አስተርቆ ያስቀመጣትን አንድ ኩባያ ሻይ ያመጣል። አንዳንዱ ደግሞ አንዳንድ ስረኞች ተፈተው ሲሄዱ የተውለትን ፍራሽ ከራሱ ፍራሽ ስር ዘፍቶ አውጥቶ መኝታውን ያዘጋጅለታል። አንዳንዱ ደግሞ በቃ ራት ከኔ ጋር ነው የምትበላው ብሎ የተረፈው ይመስል ከዚያችው ራሱን ከማታጠገብ ራሱ ላይ ያካፍል ይጋብዛል። ብቻ ምን አለባችሁ እንደዚሁ እንደተከበበና ስለ አየር ኃይል ስለ አዲስ አበባ ከተማ ስለ ደብረ ዘይት ቡና ቤቶች ከአየር ኃይል ማ የት እንደደረሰ ማን እንደሞተ ማን እንደተሰደደ ማን እንደተሾመ ማን እንደተሻረ ያጫውታን የመኝታ ሰዓት ደርሶ ተኛን። ሻለቃውን ለየት ያለ ጥያቄ የጠየቀው ሰው ቢኖር አንድ የመሐንዲስ ወታደር ነበር። ይህ ወታደር ለእስረኛ በጣም ለየት ያለ አመለካከት ነበረው። እንደሱ አመለካከት እኛ እስረኞች ለብዙ ጊዜ አብረን የቆየንና ዘወትር የምንተያይና የምንገናኝ ስለሆነ አንዳችን በሌላው ላይ ያለውን ለውጥ ልናስተውል አንችልም። እንዲያውም አንዳንዶቻችን እዚህ እስር ቤት የምናደርገውን ነገር እውጭ ብናደርግ እብድ ነው ልንባል እንችላለን። እርስ በርሳችን ግን አንድ አይነት ሰዎች ስለሆን አንዳችን ለሌላው የምንሰጠው ምስክርነት ትክክል ላይሆን ይችላል ብሎ ስለሚያም መቼም አዲስ እስረኛ ወደ አራተኛ ክፍለ ጦር እስር ቤት የሚመጣው በስንት ጊዜ አንዴ ስለሆነ መጀመሪያ ተሽቀዳድሞ ሄዶ አዲስ የገባን እስረኛ አነጋግሮ ለመሆኑ ስታየኝ ጤነኛ ሰው መስላለሁ ብሎ አዲሱን እስረኛ የሚያስደነግጥ ጥያቄ ነበር የሚጠይቀው። እንደለመደው ሻለቃን ጠይቆት እንዴ ምን ሆንክ እናንተ? እውጭ ያለው ሰው ነው በችግርና በመከራ ያበደው እንጂ እዚህ ሁሉም ሰው በጣም ደህና ሆኖ ነው ያየሁት። በተለይ ብዙዎቻችሁን ከድሮ ጀምሮ ስለማውቃችሁ እናንተ እውጭ ካለው ሰው በጣም የተሻላችሁ ናችሁ ብሎ አስደስቶታል። ይህ ወታደር አዲስ እስረኛ ሲመጣ ይህንኑ ጥያቄውን አቅርቦ ደህንነቱን አዲስ የመጣው እስረኛ ካረጋገጠለት እንግዲህ ለአንድ አመት ክላውዶ ተደርጌ ደህንነቴን አረጋግጫለሁ ብሎ በጣም ደስ ይለው ነበር። ሻለቃ እውነትም የፖለቲካ ሰው አለመሆኑ በሁሉም ዘንድ የታወቀ ስለነበር ያቺን ማስደንገጫ እስራት ለጥቂት ወራት ከቀመጠ በኋላ ተፈቶ ተለየን። በአንድ በኩል መፈታቱ እስረኞችን በጣም ቢያስደስተንም በጣም ጨዋታ አዋቂና ተግባቢ ሰው ስለነበረ መለየቱ ግን በጣም ነበር የተሰማን። እሱም የእስር ቤቷን ህይወትና ችግር ስለቀመሳት አንድ ሁለት ወራት ያህል አልፎ አልፎ ብቅ እያለ ምንም እንኳ መግባት ባይፈቀድለትም ምግብ በሚያቀርቡ ቤተሰቦች በኩል ሲጋራና ፍራፍሬ እየላከ ሲጠይቀን ነበር። በአንጻሩ ደግሞ አንድ ከደርግ ጋር በቅርብ ሲሰራ የነበረና እንዲያውም የፖለቲካ ትምህርት እንዲከታተል ወደ ወዳጅ አገር ተልኮና ተመልሶ ከፍተኛ የፖለቲካ ኮሚሳርነት ቦታ ተሰጥቶት ሲያስር ሲፈታ ነበር። አንድ የአየር ኃይል ሻምበል ቀን ጎሎበት ታስሮ ወደ አራተኛ ክፍለ ጦር እስር ቤት ይመጣል። ገና የውጭው የቆርቆሮ በር ከፈት ብሎ ያንን የአየር ኃይል ጃኬቱን እንዳጠለቀ በዘቦች ታጅቦ ሲገባ ያየው የአየር ኃይል ባልደረባ ገና ሳይገባ በፊት ታስሮ መምጣቱን ለእስረኛው አዳረሰው። የሚያውቁት ሁሉ እንዴት መታሰሩ ደስ እንዳላቸው የሚያስደንቅ ነው። በጣም ነው የፈነደቁት። ወዲያው ለማናውቀው ይሄ ሰው ብዙ ሰዎችን ያሳሰረና ያስገደደ አረመኔ መሆኑ ተገለጸልንና አንድ ሰው እንዳናግረው ተባለ። ሲገባ ልክ ምንም አዲስ ነገር እንዳልሆነ ሁሉ ማንም ቀና ብሎ እንኳ ሳያየው ሁሉም የሚያነበው እያነበበ የሚማረውም እየተማረ የሚያስተምረው እያስተማረ ስራውን ቀጠለ። ማን አነጋግሮ እዚህ አረፍ በል ቦታ ይሄ ነው ይበለው፣ ሁሉም ዝም አለው። አንድ ባዶ የሆነች ሶስት እግር በርጭማ ቢጤ አግኝቶ ሳብ አድርጎ ሊቀመጥ ሲል የበርጭማዋ ባለቤት የሆነ እስረኛ መጣና ይቅርታ ወንበሬን ልቀጥልኝ ብሎ ዘፍጦ ወሰደበት። ከዚያ ትንሽ ጊዜ እንደመቆም አለና የሚያደርገው ሲያጣ ዝም ብሎ መንኮራደድ ቀጠለ። እዚያው ክፍል የነበሩትን የአየር ኃይል ባልደረባዎች በሙሉ ያውቃቸውን ጠጋ ብሎ ሰላም ቢላቸው መልስ የሚሰጠው አጣ። ከዚያ ነገሩ ያድማ እንደሆነ ተረድቶ ነው መሰለኝ እሱ በተራው ማንንም እንደሌለና ብቻውን እንደሆነ አድርጎ ክፍል ውስጥ መንጎራደድና በፍጥነት መንጎራጎር ቀጠለ። የሚገርመው ነገር ግን ጌታውን የተማመነ ሙክት ላቱን ተደጃታድራል እንዲሉ ሰውየው ከናን ሳለቃ ለገታስፋው ጋር የቅርብ ወዳጅና ታማኝ አገልጋይ ስለነበረ በቅርብ እንደሚወጣ በመተማመን የካድሬነት ስራውን ጀመረ። አንዳንድ ሰዎችን በግድ እየገፋ ለማነጋገር ሲሞክር አንዳንዶቹ እየፈሩ አንዳንዶቹ ደግሞ አዝነውለት እንደሆነ አይታወቅም ለአጭር ጊዜ ቢሆን አንዳንዴ ያነጋግሩት ጀመር። መጀመሪያ ይጠይቅ የነበረው ማን እንደነበረ ነበር። ከዚያ አንዳንድ ወሬኛ እነዚህ የያፓ አባላት የነበሩ ናቸው፣ እነዚህ የመይሶን አባላት የነበሩ ናቸው፣ እነዚህ ደግሞ የኤርትራ ተገንጣዮች ተብለው የታሰሩ ናቸው፣ እነዚህ ደግሞ ደጃዝማች ፊታውራሪ ናቸው የሚለውን መረጃ ሲሰጠው ጭራሽ እሱ ራሱ አፈራሪ ሊሆን ፈልጎ መልእክቱ ለሁላችንም እንደሚደርስ አድርጎ ለነዚያው ለሚያዋሩት ሰዎች ለካሳሪዎች ብለን ውጭ የምንደክመው ከንቱ ነው፣ እርምጃም ቢሆን የምንወስደው በጥርንጫፎቹ ላይ ነው፣ ዋናዎቹ ግንዶች እዚህ ተደብቀው ተቀምጠው ብሎ የቁጭት አነጋገር ይናገራቸዋል። እነዚያ የሚያዋሩትም ቢሆኑ የተነገረውን አምጥተው ለማያናግሩት ሰዎች ማድረሳቸው ስለማይቀር ወሬው ወዲያው ተዳረሰ። መቼም ወሬ በእስር ቤት ውስጥ እንዴት እንደሚዳረስ በጣም የሚያስደንቅ ነው። አንዳንድ ጊዜ ራሴ ያወራኸው ወሬ ወዲያው ዞሮ መጥቶ ከሌላ ሰው እንዳዲስ ይወራልሃል። በነበረው ጥላቻ ላይ ይህንን ማስፈራራት ጨመረበትና ጭራሽ ሰው ሁሉ አንቅሮ ተፋው። ግን በአቋሙ ቀጠለበትና እንዲያውም እንደ መረጃ ሰራተኛ አንድ ሰው በአብዮቱ ወይም በደርግ አባላትና በሊቀመንበሩ ካሾፈ ልክ እንደ ተራ የጠጅ ቤት የመረጃ ሰራተኛ የተናገረው ሰው እያየው በፊት ለፊቱ ቆሞ የማስታወሻ ደብተሩን አውጥቶ መጻፍና ማስፈራራት ጀመረ። አንዳንድ ጊዜ ደግሞ መኝታው ላይ ቁጭ ብሎ በጣም ብዙ ገጽ ጽሑፍ ሲጽፍና ሲደልል ሲፈርስ ይታይ ስለነበረ ሁላችንም በማን ላይ ምን ብሎ ጽፎ ይሆን፣ ማን ማንንስ ይሆን የወነጀለው እያል የጻፈውን ነገር ለማወቅ በጣም እንጓጓ ነበር። በዚህ ሁኔታው ብዙ ሰዎች ይፈሩት ጀመር። እንዲያውም አንዳንዶቹ ደርግ ሆነ ብሎ እስረኞችን እንዲከታተል ነው የላከው ብለው ደመደሙና እሱ እየሰማ እርስ በርስ እንኳ የፖለቲካ ወሬና ደርግን ማንቋሸሽ ቀረ። ግን ብቸኝነቱ በጣም እየተሰማው መጣና አልፎ አልፎ ብቻውን መነጋገር ጀመረ። ይህንን ያየ እስረኛ ደግሞ አበደ እያለ ይስቅበት ጀመር። አንድ ቀን ድንገት ተጠርቶ ወደ ደርግ ጽሕፈት ቤት ሄደና ሳይመለስ ቀረ። ወደ ከሰዓት በኋላ ላይ የእስር ቤቱ ኃላፊ መጥቶ ሻምበሉ መፈታቱን ሲነግረን በጣም ብዙ እስረኛ ተደናገጠ። በተለይ ከሱ ጋር የተጋጩና አንዳንድ እንደልባቸው መንግስትንና ባለስልጣናቱን ይሳደቡ የነበሩ በቃ አለቀልን ብለው ደመደሙ። መቼም ማንኛውም እስረኛ ሲፈታ ሮጦ የሚሄደው ወደ ቤቱ እንጂ እቃውን ለመውሰድ ወደ እስር ቤት ስላልሆነ ሻምበሉ ተመልሶ እስኪመጣና እቃውን እስከሚጠይቅ ጊዜ ስላገኘ መፈታቱን እንደሰማን የተወሰኑ ሰዎች ተመርጠው ሲጽፍ የነበረውን ነገር ለማወቅ ወረቀቱን እንዲያነቡና ለሌላው እስረኛ እንዲያቀርቡ ያው በድብቅ ተወሰነና ወረቀቱን ማንበብ ተያያዝን። የብዙዎቻችን ስም ማስታወሻ ደብተሩ ላይ ሰፍሯል፣ ግን ምንም ሌላ ዝርዝር የለውም። ምናልባት እሱ ራሱ ሲያነበው የሚያስታውሰው ነገር ይኖረው ይሆናል። ሌላው ብዙ ነገር ይጽፍ የነበረው ግን ስለተያዘበት ጉዳይና ጥፋተኛ ያለመሆኑን ለማሳመን ነው። አንድ አረፍተ ነገር ለመጻፍ ግን ስንት ጊዜ እንደሚሰርዝና እንደሚደልዝ ሳይ የቱን ያህል የተጨነቀና የፈራ መሆኑን በግልጽ አወቁ። የተከሰሰበት ነገርም ቢሆን ቀላል ጉዳይ አይደለም። የሕግ የበላይነት ያለበት አገር ቢኖር ኖሮ በፖለቲካ እስረኝነት ሳይሆን በደረቅ ወንጀል ተከሶ መደበኛ ፍርድ ቤት መቅረብ ያለበት ነበር። አብዛኛውን ጊዜ የሚጽፈው ማመልከቻ አድራሻው ለጓድ ለገሰ አስፋው ሲሆን ይዘቱ ከሚያመለክትበት ጉዳይ ይበልጥ የቱን ያህል ለአብዮቱ አስተዋጽኦ እንዳበረከተ የራሱ ገድ የሚያሳይ ሲሆን ታጻፉ ለመረዳት እንደሚቻለው ለገታፋው ጋር በጣም ይቅርብ ግንኙነት እንዳለው ነው። ይህ ቦታ ላይ ያደረገውን አስተዋጽኦ ከገለጸ በኋላ እርሱ በግል እንደሚያውቁት እያለ የለገሰ ምስክርነት ይጠቅሳል። ብቻ ምን አለፋችሁ ሰነዱ ስነነብና ሻምበሉ የተያዘው አንድ ሰው በመግደልና የሌላ ሰው አካል በማስገሉ መሆኑን ስናው ነገሩ በጣም ዘገነነ። ታሪኩ ከሰነዱ እንደተረዳነውና አልፎ አልፎ ይቀርቡት ለነበሩት ሰዎችም የተጠውን ኩንጭ በማገጣጠም ታገኘነው አንጻር ይህንን ይመስላል። ሻምበል በአንድ የሶሻሊስት አገር የፖለቲካ ትምህርት ሲከታተል ቆይቶ ከተመለሰ በኋላ የፖለቲካ ኮሚሳር ሆኖ ተመድቦ በተለያዩ ቦታዎች ሰርቷል። ከመያዙ በፊት ግን አዲስ አበባ ተዛውሮ የቀድሞ ፍልውሃ ሆቴል ውስጥ ለየወልዩ ቤተመንግስት ጠጋን ዲል ብሎ ነው መሰለኝ እንደ ብዙዎቹ የፖለቲካ ሹሞች እየኖረ በፖለቲካ ኮሚሳርነት እያገለገለ ነበር። ሻምበሉ በጊዜው በጣም የታወቀና የተፈራ ሲሆን የአካባቢው የቀበሌ ሹሞችም ማንኛውንም በፍልውሃ አካባቢ የሚደረግ ሁኔታ ሁሉ ያሳውቁትና ያማክሩት ነበር። በአንድ ወቅት ሻምበል እዚያው ፍልውሃ ሆቴል ትንሽ ቢራ ጎንጨት ብሎ በእግሩ ለመዝናናት ወጣ ሲል የአብዮት ጠባቂዎች አንድ ምስኪን ቢስትሮ ይዘው እየደበደቡ ወደ ቀበሌው ጽሕፈት ቤት ሊወስዱ ሲሞክሩ ቢስትሮ ግን በአደባባይ እንደዚያ የደበደቡት ቀበሌ ቢደርሱማ እንዴት እንደሚያደርጉት ስላወቀ አንዴ እየተንከባለለ አንዳንዴ ደግሞ የአብዮት ጠባቂዎቹ እግር ላይ እየተጠመጠመ አስቸግሯቸው ሰው ሁሉ ከቦ ሲያይ ይደርሳል። ከዚያ የተሰበሰበውን ሰው መንገድ ካስለቀቀ በኋላ ሻምበል አንዱን የአብዮት ጠባቂ ነገሩ ምን እንደሆነ ሲጠይቀው የአብዮት ጠባቂው መቼም ታላቁ ኮሚሳር ጓድ ሻምበል ለችግሮች ሁሉ መፍትሄ እንደማያጡ በመገንዘብ በጸረ አብዮተኛነት ተጠርጥሮ ለጥያቄ ወደ ቀበሌ ጽሕፈት ቤት ልንወስደው ብንሞክር አስቸግሮን ነው ብሎ ከሻምበል ተአምራዊ መፍትሄ በመጠበቅ አይን አይኑን በጉጉት ይመለከተዋል። ወዲያው ሻምበል ታዲያ ለዚህ ነው የምትቸገሩት ብሎ ከጎኑ ሽጉጡን ላስ አድርጎ አውጥቶ ያንን ምስኪን ቢስትሮ በቦታው ላይ ባንድ ጥይት ግንባሩን ብሎ ይገለዋል። ከዚያ ሰውም ይበተናል። ሻምበል ለአብዮት ጠባቂዎቹ አብዮቱ የሚጠበቀው በእንደዚህ አይነት ቆራጥ እርምጃ እንጂ እያስታመሙ አለመሆኑ ሰፊ ትምህርት ሰጥቷቸው ጉዳዩን እንደዘረረ ወደ ሆቴሉ ይመለሳል። ግን አንድ ባይተዋር ቢስትሮ ሞተ ብሎ ማን ነው ባለጊዜው ሻምበል የሚጠይቀው? የዚያ የድሃ ሊስትሮ ደም የውሻ ደም ሆኖ ቀረ። ተረቱ ሲያጋልጽ ይቆምጣል አይደል የሚባለው? ሻምበሉ እንደለመደው እዚያ ፍልውሃ አካባቢ ትንሽ ንጉሥ ሆኖ ለትንሹ ለትልቁ እንደተጠራ መኖር ይቀጥላል። አንድ ቀን አንድ ከክፍለ ሀገር መጥቶ እዚያ ፍልውሃ ሆቴል ያረፈ እንግዳ ከሆቴሉ መታጠቢያ ክፍል ሰዓቱን ረስቶ ይወጣና እንዳስታወሰ ሮጦ ተመልሶ ቢፈልገው ሰዓቱን ያጠዋል። እኔ ከወጣው ወዲህ ሌላ ሰው ገብቶ ክፍል ውስጥ ስላልታጠበ የሆቴሉ ሰራተኞች እንጂ ሌላ ሰው ሊወስደው አይችልም ይልና ሰዓቴን አምጡ ብሎ ሰራተኞቹን አስጨንቆ ይይዛቸዋል። የሆቴሉ ኃላፊዎችም ነገሩን ሊሸፋፍኑ ቢሞክሩ ሰውየው ሰዓቴን ካላመጣችሁ ጉድ ይፈላል ብሎ ትችም ይላል። የዚህ ጊዜ አንዱ የሆቴሉ ሰራተኛ መቼም ለማንኛውም ችግር አብዮታዊ መፍትሄ የማያጡት ጓድ ኮሚሳር ሻምበል መሆናቸው ትውስ ይለውና ከዚያው ከሆቴል ክፍላቸው ድረስ ሂዶ አንድ ሰው ያልተወሰደበትን ሰዓት ተወሰደብኝ ብሎ ሰራተኞቹን እያስቸገራቸው እንደሆነና በዚህ ምክንያት ለሌሎች ጓዶች ይሰጥ የነበረው ቀልጣፋና አብዮታዊ አገልግሎት መጓተቱን ገልጾ የተለመደውን የማያዳግም መፍትሄ እንዲሰጣቸው ይጠይቀዋል። ሻምበልም እንኳን ችግር ተፈጥሮ መፍትሄ እንዲሰጥ ተጠይቆ ይቅርና ራሱ አነጥንፎ ችግር ፈልጎም የሚያምንበትን አብዮታዊ መፍትሄ መስጠት የለመደበት ስለሆነ በአንዱ የሆቴል ሰራተኛ መሪነት ወደ ጭቅጭቁ ቦታ ሲደርስ ባለንብረቱ እንግዳና የሆቴሉ ሰራተኞች ሲጨቃጨቁ ይደርሳል። እሱን ሲያዩ ሁሉም ሰራተኞች እንደተበደሉ አድርገው ሲንጫጩ ሻምበል ቀበል ብሎ ነገሩ ምን እንደሆነ ሲጠይቅ እንግዳው ሻምበሉ የሆቴሉ ኃላፊ መስሎት ሰዓቱ ከመታጠቢያ ክፍል እንደተወሰደበትና ከሱ በኋላ ከፈራተኞቹ በስተቀር ሌላ ሰው ስላልገባ የወሰዱት ራሳቸው ስለሆኑ እንዲሰጡት እየጠየቃቸው መሆኑን ያስረዳዋል። ከዚያ ወደ ፈራተኞቹ ዘወር ብሎ በማሾፍ መስ እናንተ መካከል የዚህን ሰው ሰዓት ያያለ ብሎ ሲጠይቃቸው ሁሉም ባንድነት አላየንም ብለው ሲመልሱ ሻምበል በሉ ወደ ስራችሁ ሂዱ ብሎ ያስተናብታቸዋል። እንግዳውም ነገሩ ትክክል ያለመሆኑን ሲያውቅ አንተ ማንነህና ነው የምታስተናብታቸው? ተፈትሽው መውሰድ ያለመውሰዳቸው ሳይረጋገጥ ብሎ የጓድ ሻምበልን ቆራጥ ውሳኔ ጥያቄ ውስጥ አስገብቶ ይጋፋል። አቤት ጓድ፣ እሺ ጓድ መባል የለመደው ሻምበል በአክብሮትና በፍርሃት በሚመለከቱት የሆቴሉ ሰራተኞች ፊት ውሳኔውን የሚጋፋ ግለሰብ ማጋጠሙ ስልጣኑን የሚሸረሽርና ለወደፊት ለሌሎቹ መጥፎ አርአያ እንደሚሆን ስለተረዳ ለሁሉም ጥሩ ትምህርት ለመስጠት ሲል እንደለመደው እጁን ወደ ጎኑ ልኮ ያችን ከጎኑ ማጠፋ ሽጉጡን መዞ እንግዳውን ባንድ ጥይት ጉልበቱ ላይ መጥቶ ሲወድቅ ሰራተኞቹን ወደ ስራቸው እንዲሄዱ አመራር ሰጥቶ እየተጎማለለ ምንም እንዳልሆነ ሁሉ ወደ ቡና ቤቱ ይሄዳል። ምናልባት ሲመለከተው አለባበሱም ሆነ እዚያ ሆቴል ማረፉ ትንሽ ኃላፊነት ላይ ያለ ሰው ሊሆን ስለሚችል ብገለው ያስጠይቀኝ ይሆናል ብሎ ትንሽ ተጠራጥሮ ነው እንጂ ሻምበል እንኳን በጥይት ግንባር እንጂ እግር መጥቶ የሚተው ሰው አልነበረም። የተመታው ሰውም ስልክ ተደውሎ ፖሊስ ተጠርቶ ወደ ሆስፒታል ተወሰደና የዕለቱ ሻምበል ግዳይ በዚህ አበቃ። በጥይት የተመታው ሰው እግሩ በጣም ተጎድቶ ስለነበር ሆስፒታል ገብቶ አንድ እግሩን ተቆርጧል። ጉድና ጅራት ከወደ ኋላ ነው እንዲሉ የሻምበል ጣጣ የመጣው በኋላ በጥይት የመታው ሰው ማንነት ሲታወቅ ነው። ለካስ ያ በድሃ ሊስትሮ የለመደ ሻምበል ዛሬ ቀን ሲጎልበት በጥይት የመታው ህልውሃ ሆቴል አርፎ የነበረ እንግዳ አንድ ቱባ የሆነ የደርጋባል ዘመድ ያለውና የባህር ኃይል ባልደረባ የነበረ ሰው ኖሯል። ወዲያው ወሬው ለዚያ የደርጋባል ይነገርና አብዮታዊ ዘመቻ መምሪያ የታላቁን የደርጋባል ዘመድ ያቆሰለውን ሻምበል በአስቸኳይ ይዞ እንዲያስ አመራር ተሰጥቶ ሲያስር ሲፈታና ሲገል በነበረበት ሰፈር ታሳሪ ሆኖ ዘብጥያ ወረደ። አንድ ጊዜ ሻምበል እስር ቤት ከተወረወረ በኋላ ፍትጊያው በሻምበልና በጥይት ተመቸው ሰው መካከል መሆኑ ይቀርና የገዳይ ደጋፊ በሆነው የባለ ጊዜ የአምሳ አለቃ ረገጣ ሰውና የቆሳይ ዘመድ በሆነው በሌላው የደርጋባል መካከል ይሆናል። ለገዘ ወዳጁን ሻምበሉን ለማስፈታት ሌላው የደርጋባል አካለ ጎዶሎ ሆኖ የቀረው ዘመዱን ደም ለመበቀል አካል አብጋዩን ለፍርድ ለማቅረብ በዚህ የሽሞች ፍትጊያ መካከል ነበር የዚያ የደሃ ሊስትሮ ደም ወደ እግዚአብሔር ጮሆ የተሰማው። ምክንያቱም ሻምበሉ እንዲታሰር የሚፈልገው የደርጋባል የፖለቲካ ካድሬውን ሻምበል በአንድ የአካል ማጉደል ወንጀል ከመክሰስ ይልቅ መቼም ጊዜ ያነሳው ካድሬ ሆኖ ወንጀል ሳይፈጽም የሚቀር አለ ማለት ዘበት መሆኑን ስለሚያውቅ የሚያቀርበው ክስ ክብደት ለመስጠት ሲል ሻምበሉ ያደረገውን ነገር ሁሉ ሲፈለፍል ሻምበል አንድ ጊዜም አንድ ሊስትሮ ወደ ቀበሌ አልሄድም በማለቱ በግፍ የገደለው መሆኑን የሚገልጽ መረጃ ስላገኘ የነፍሰ ገዳዩ ወንጀል ቁልቁል ወርዶ የአካል ማጉደል ወንጀል ማጠናከሪያ ሆኖ ቀረበ። በዚህ ሁኔታ ነበር ሻምበል ታስሮ አራተኛ ክፍለ ጦር እኛ ጋር የመጣው። ሻምበሉ ራሱን ለመከላከል ከጻፋቸው መልሶች መካከል አንድ የሚያስገርም መልስ አይቼ በጣም ነው የታዘብኩት። ቃሉን ሲሰጥ የተጠየቀው በነፍስ ግዳይና በአካል ማጉደል ሲሆን ይበልጥ ለመከራከርና ምክንያት ለመስጠት የሚፈልገው ስለ አካል ማጉደሉ እንጂ ስለ ነፍስ ግዳዩ አልነበረም። ያውቀዋላ አንቱ የተባለ የደርጋባል ዘመድ ኖሮት ሻምበልን ለእስር ቤት ያበቃው አካሉ ያጎደለው ሰው እንጂ ያ ምስኪን ሊስትሮማ ጠራቢዮተኛ ተብሎ ደሙን የሚመልስለትም ሆነ ደመኛውን ለፍርድ የሚያቀርብለት ባለጊዜ ወዳጅም ዘመድም አልነበረውምና አካል ማጉደሉን ክስ ካመለጠ የነፍስ ግዳዩ ለዚህኛው ክስ ማጠናከሪያ ብቻ ሆኖ የቀረበ ነበር። ስለ አካል ማጉደሉ ራሱን ለመከላከል 10 እና 20 30 ጊዜ ከሰረዘን ከደለዘ በኋላ በጽሑፍ በሰጠው መልስ እኔ ሰውየው ሆቴሉን ሲያውቅ አግኝቼው ሁኔታውን ለማብረድ ስል በጥይት እግሩን መታሁት እንጂ ከዚያ ሌላ ምንም አላደረኩም። እግሩን የቆረጠው ሐኪሙ ነው ብሎ የሰጠውን ቃል ሳይ የሰውየው አእምሮ ትክክለኛ መሆኑን ነው የተጠራጠርኩት። ለመሆኑ እሱ በጥይት መጥቶ ባያቆስለው ኑሮ ሐኪሙ ከመንገድ ጠልፎ መጥቶ እግሩን ይቆርጠው ነበር ወይስ ምን አይነት ፍርድ ቤት ነው ይህንን መልሱን ተቀብሎ እሱን አስተራርቶ ሐኪሙን በአካል ማጉደል ይከስልኛል ብሎ እንደዚህ አይነት መልስ የሰጠው? ምንም እንኳ ትቶት ከሄደው ወረቀት የተከሰሰበት ጉዳይ ከባድ መሆኑን ብናውቅም ያሉት አጋሮች በወቅቱ የዋዛ ስላልነበሩ ይህንን ሁሉ ካደረገ በኋላ ከእሳት ስላወጡት እነሱን ለማስደሰት ሲል እስር ቤት በነበረበት ዘመን ያየውንና የሰማውን ሁሉ አጠናቅሮ አቅርቦ ባያስገድለን እንኳ አስጠርቶ ቢያስገርፈንስ የሚለው የብዙ እስረኞች ስጋት ነበር። እንዲህ እያለ አንድ 3 ሳምንታት ያህል ካለፉ በኋላ አንድ ቀን ከሰዓት በኋላ እስረኛው ሁሉ እረፍት ወጥቶ ግማሹ ሲዞ ግማሹ ቆም ቆም ብሎ እያወራ የእስር ቤቱን ዋና የውጭ በር ከውጭ ለመክፈት መቀርቀሪያዎቹ ሲጓጉ ተሰማ። መቼም ያ በር የሚከፈተው በተለይ ከሰዓት በኋላ ከሆነ ማታ የሚገደሉ እስረኞች ለመውሰድ፣ ቀን ከሆነ ደግሞ አዲስ እስረኛ ሲመጣ ወይም እስረኛ ወደ ደርግ ጽህፈት ቤት ለመውሰድ ስለሆነ ሁሉም እንቅስቃሴውን አቋርጦ ቀጥ ብሎ በር በሩን መመልከት ጀመረ። በሩ ተከፍቶ ሲያልቅ ያ ስንፈራው የነበረው ሻምበል ደረቱን ገልብጦ የውጭውን በር ገባ። በእጁ ማስታወሻ ደብተር ቢጤ ይዟል። ከኋላ የተከተሉት ደግሞ የሲቪል ልብስ የለበሱ ሰዎች ናቸው። ሁሉም ሰው በአንድ ጊዜ ሐሳቡ አንድ አይነት ሆነ። ሻምበል አንድ በአንድ ስማችንን እየጠራ ወደ ቀረበው መኪና ሲጭነን ታየን። የሲቪል ልብስ በለበሱት ሰዎችና በአራተኛ ክፍለ ጦር እስር ቤት የጥበቃ ወታደሮች መካከል ርክክቡ የወሰደው ሰዓት በጣም ረጅም ጊዜ መሰለን። በመጨረሻ የሲቪል ልብስ የለበሱት አጃቢዎች ሻምበልን ትተው ሲሄዱ የተረከቡት ወታደሮች አጅበውት ወደ እኛ መጡና የአስር አለቃው የቤት ኃላፊ ብሎ ተጣርቶ አዲስ እስረኛ ነው እናንተ ክፍል ተመድቧል ብሎ ለእኛ ክፍል ኃላፊ ሲያስረክበው ሁላችንም እፎ ያልንና የተረፈችንን ሰዓት ለመጠቀም ዙሯችንን ተያያዝ ነው። ሻምበል ለሁለተኛ ዙር እስራት ተመልሶ ከመጣ ወዲህ ሞራሉ ሁሉ ዳሽቆ ነበር። ለሚቀርቡት ሰዎች እንዳወራው የእሱ ደጋፊና ተባባሪ የነበረው ለገሳ አስፋው ምንም እንኳን የታሰረበትን ምክንያት አቃሎ ቢፈታው ዘመዱ በጥይት የተመታበት የደርግ አባልም ከሰባቱ ዋና የደርግ አባሎች መካከል አንዱ ስለሆነና ስልጣኑም የዋዛ ስላልነበረ ያለአግባብ የፈሰሰውን የዘመዱን ደም ለመበቀል የለገሰን ትዕዛዝ ሽሮ ሻምበልን መልሶ ነበር ያሰረው። ከዚያ በኋላ ሻምበል ብዙውን ጊዜውን የሚያሳልፈው ቀኑን ሙሉ በመተኛትና በብቸኝነት ሲሆን አልፎ አልፎም ከሰዎች ጋር ለምን አያችሁኝ ሁሉ እያለ ጸብ ጀመረ። ይህ ሁኔታው ደግሞ ጭራሽ እስረኛው አበደ እያለ እንደ እብድ እንዲመለከተውና እንዲሸሸው ስላደረገው የባሰ ደረጃ ላይ ደረሰ። በዚህ መካከል አንድ ቀን ማታ የእስረኛ ቆጠራ ተደርጎ በሩ ተቆልፎ ሁሉም እስረኛ ከተኛ በኋላ ሻምበል በትንሽ የዋና የውስጥ ሱሪ ሆኖ ያንን ብረት በማንሳትና ገመድ በመጎተት የዳበረ ጡንቻውንና ደረቱን ወጣጥሮ፣ በነገራችን ላይ አየር ኃይል ውስጥ በነበረበት ጊዜ በገመድ ጉተታ ስፖርት ዋና ተሳታፊ ሲሆን ተፈረጠመ ሰውነቱና ጡንቻው እንዲሁ በአጭር ቁመቱ ምክንያት ሁል ጊዜ ከገመዱ መጨረሻ የሚመደብና አንዴ መሬት ላይ ተቸንክሮ ትከሻው ላይ ገመዱን ካዋለ ማንም እንደማይነቀንቀው እዚያ እስር ቤት ያሉና የሚያውቁት የአየር ኃይል አባላት ይመሰክሩለታል። ተነስቶ መንጎራደድ ጀመረ። ብዙዎቻችን ምን ሊያደርግ ይሆን ብለን ስንጠብቀው ከበሩ ጀምሮ እስከ ውስጥ ድረስ እየተራመደ ልክ አብዮት አደባባይ ያለ ይመስል በከፍተኛ ድምፅ መፈክር ማሰማት ጀመረ። የሚገርመው ነገር ግን እስር ቤት ውስጥ ያለነው እስረኞች ከሁሉም አይነት ተቃዋሚ ቡድኖች የተሰባሰብን ስንሆን አስተኛኘታችንና የቦታ አያያዛችንን ለሚመለከት ሰው አንድ ነገር ግልጽ ሆኖ ይታያል። በአብዛኛው አንድ አካባቢ ተሰባስቦ ወይም ተርታውን የሚተኛው የሚተዋወቅና በአንድ አይነት ክስ የታሰረ ነው። ታዲያ ሻምበል ሆዬ እቺን በደም ፍቅያቴ ነው መስተረኝ ነው ካምዱት ወዳምዱት እየተጎማለለ ልክ የሐፋ ባላት ያሉበት አካባቢ ሲደርስ የግራጁን ይያነሳ የሐፋ ይውደ አዝማቾቹና ደጃዝማቾቹ አካባቢ ሲደርስ ኢዲዮ ይውደ ትግሬዎቹ አካባቢ ሲደርስ ሻቢያ ይውደ እያለ ተፈክሩን ማስተማር ቀጠለ። መጀመሪያ አካባቢ አንዴ የፈለገውን መልክ ካስተላለፈ በኋላ ሲበቃው ያቆማል ብለን ሁላችንም በመገረምና እንደመዝናኛ በመቁጠር ስናየው ቆየን። ግን ላለማቋረጥ ሲቀጥል አንዳንድ እስረኞች የቤት ኃላፊውን ዝም አሰኝልን እንተኛበት ማለት ጀመሩ። የቤት ኃላፊው ዝም እንዲል ቢጠይቀው ጭራሽ መስ እንኳ ሳይሰጠው ድምፁን በጣም ከፍ አድርጎ መፈክሩን ማሰማት ቀጠለ። ድምፁ ውጭ ላሉት ዘቦች ሁሉ ይሰማ ነበር። ከዚያ የቤት ኃላፊው በር በተዘጋ ጊዜ ውጭ ካሉት ዘቦች ጋር ለመነጋገር ስንፈልግ እንድንፈጽም በታዘዝነው መመሪያ መሰረት ታጠፈ ጋዜጣውን በተዘጋው በርና በር መካከል አሾልኮ ጋዜጣው ለዘቡ እንዲታይ ያውለበለበ፣ ዘብ ዘብ ችግር ተፈጥሯልና ተረኛው የአምሳ አለቃ ይጠራልን ማለት ጀመረ። እንኳን ችግር ተፈጥሯል ተብለውና ከውስጥ ድምፅ ሰምተው ይቅርና እንዲያውም ሁሌ በፍርሃት ላይ የሚገኙ ዘቦች ጉዳዩን ወዲያው ለአምሳ አለቃው አሳውቀው እሱም በአስቸኳይ ለእስር ቤቱ ኃላፊ ሻለቃ ነግሮት ኑሮ ወዲያው ሻለቃ በአምሳ አለቃው በአስር አለቃውና ወደ አስር በሚጠጉ ወታደሮች ታጅቦ ደረሰ። የውጭው በር ሊከፈት ሲል የእስር ቤቱ ኃላፊ ሻለቃ ድምፁን ጎላ አድርጎ ሁላችንም ከበሩ ራቅ ብለን እንድንጠብቅ መመሪያ አስተላለፈልን። ምናልባት ችግር አለ ብለን ኃላፊውን አስጠርተን ወታደሮቹ ሲገቡ አፍነን ይዘን የምናመልጥ መስሏቸው ሊሆን ይችላል። ብቻ ምን አለፋችሁ ውጭ እየዘነበ ስለነበር ከዝናቡ ልብሳቸው ላይ ውሃው እየተንጠፈጠፈ መሳሪያቸውን ባነገቡ ወታደሮቹ ታጅቦ ሻለቃው ወደ እስር ክፍላችን ሲገባ ሻምበል እንደዚያው በዋና የውስጥ ሱሪ ብቻ እንደሆነ እየተጎማለለ ከአንዱ ጫፍ ወደ አንዱ ጫፍ እየተራመደ መፈክሩን ማሰማት ቀጠለ። አሁን ነገሩ የአንድ ሰው ብቻ እንጂ የመላው እስረኛ ሁከት አለመሆኑን ሻለቃው ሲረጃ ሻምበሉን በማረጉና በስሙ ጠርቶ ዝም እንዲል ይጠይቀዋል። ሻምበል ምንም እንዳልሰማ ሆኖ ይቀጥላል። ከዚያ የሌሎችን እስረኞች ድጋፍ ለማግኘት ነው መሰለኝ አንተ በቀደም ተፈተህ ቀዝቃዛ ቢራን ስትጠጣ ሰንብተህና የተመቻቸ አልጋ ላይ ተኝተህ ከርመህ መጥተህ እነዚህን ስንት ዓመት ሙሉ በትዕግስት ውሳኔያቸውን የሚጠብቁ ሰዎች አላስተኛ ብለህ ትበጠብጣቸዋለህ? ዝም ትላለህ? ዝም ብለህ ተኛ፣ ያለበለዚያ ግን በገመድ አስሬ ነው የማሳድርህ ብሎ ተቆጣው። ከዚያ ሻምበሉ ወደ ሻለቃው ዘወር ብሎ ሻለቃውን በነገር ለመውጋት ጦር ውስጥ የመሸጉ አድሃሪያን ይመነጠራሉ የሚል መፈክር ሲያሰማ ሻለቃው የስድቡ ውርጅብኝ ወደ እሱም እንደ ተሰነዘረ ሲያውቅ ተናዶ ወታደሮቹን አዞ ከእስር ክፍሉ እንዲያወጡት አደረገ። ከዚያም ሻለቃን ያጀቡትና ከእንቅልፋቸው በመቀስቀሳቸው የተናደዱት ወታደሮች ተረባርበው ልክ ሰንጋ እንደሚጠልፍ መሬት ከጣሉት በኋላ ትንሽ ሲጠባበቁ ቆይተው ገመድ ስለመጣላቸው እጁን የፊትኝ ወደ ኋላ ካሰሩት በኋላ እግሩንም ደግመውት የት ሊወስዱት ይሆን ስንል በዚያ በዝናብ እዚያው እስር ቤት ግቢ ውስጥ ከእስር ቤቱና ከዘቦቹ መጠበቂያ ማማ መካከል የሚገኝ አስፋልት ላይ ዝናብ ላይ ጥለውት ሄዱ። ሻምበል እጁም እግሩም ስለታሰረ ምንም መነቃነቅ ባይችልም ወታደሮቹ ትተውት ከሄዱ በኋላ ሁሉ መፈክሩን ሲያሰማ ቆይቶ ወደኋላ ላይ አቅሙም አለቀና እንቅልፍም አዳከመው መሰለኝ ይነጋጋ አካባቢ ድምፁ እየሰለለ ሄደና ዝም አለ።
ምን እንጠብቃለን ታሳይ
ፍጹም ስላልቻለ ህዝብ አገሩ መኖር መጋዝ መፈናቀል መወገር መገደል ጆን ጣፋንታው ታፍኖ መሰወር ለባዓት ተሰጥቶ ያገራችን መሬት ጠቦ ሲኮማተር ጎሳን ያጋጨ ልቂትን በመፍጠር በሰላም ወጥቶ መግባት ሰርቶ መብላት ሲቀር ግፉ ሞልቶ ፈሶ ካቅም በላይ ሲሆን ያን ጊዜ ነበረ አመጽ የፈነዳው ወያኔን ለመቀበል አጥንቱ ተከስክሶ ስጋው ተበድሶ በጅምላ ተጋፎ በፍየል ተሰቃይቶ ደሙ በገፍ ሲፈስ ውድ ህይወት ገብሮ ትዕቢተኛውን ወያኔ ባስጡን ሲደፋው በትግሉ ሰባብሮ ባዕዳን በምስጢር ያሰለጠኑትን አሰርገው ገብተው የሆር ተቃዋሚ ጠባ ባንዳዎችን ከአጉራት ሰብስበው አምልኮተ ሰይጣኑን ትንግርተኛውን ሰላይ ድላችንን ነጥቀው የወያኔን ኮሮኔል ሲጭሩት በእኛ ላይ ታዲያ ምን እንጠብቃለን? እሁን ይኖር ይሆን ከዚህ ባሰ በደል ከዚህ ባሰ ስቃይ? ይኸውና ዛሬ ዮደፒ ዘረኞች ነሰው በላያችን ፓይናችን ያያየን ጦርነት አውጀው ስትፈርስ አገራችን ሰብናችንን ገፈው በስራት አልበኞች ሲረገጥ ክብራችን ከመና ጠባቂ መኖሪያ ጎጆአችን ስትፈርስ ከላያችን እልፍ አላፍ ቤተሰብ በገፍ ተፈናቅለን የሚላስ የሚቀመስ እህልዋ ተነፍገን የጅብ ራስን ሆን ከሜዳ ላይ ፈሰን እንደዚህ ተዋርደን እንዴት ዘልቃለን? እኮ ከዚህ ባሰ ጥቃት ምን እንጠብቃለን? እውነቱ ይነገር ሐቁ ይውጣ ቢባል ለኛ ማን ይሟገት ማን ይከራከራል? ኮሶ ተቃሚው ከርቶ እጁሳቶ አንድ ያፋብቻ ከህዝብ ወግኖ ቆሞ በቃል ኪዳኑ ጸንቶ ሳጥስ ግንባሩን ለርካይ ስልጣን ብሎ ለጠላት በማደር የማይታማውን በተመክሮ ዳብሮ ለኢትዮጵያ ጥቅም በጥናት ቋሚውን በጠላቶቹ ሳይቀር በአባይ ኢትዮጵያ ስም ሁሌ የሚጠራውን አንጋፋው ፓርቲ የትግል መሪውን ያፓን ተቀላቅለን በሐሳብ በጉልበት በገንዘብ ደግፈን ይህቡን ትግል በዘግነት ግዳጅ ኃይሉን አጠናክረን የተዳፈነውን ያመጽረመጡን በተሎ አቀጣጥለን ወያኔ ያደግን የዘረኞች መንጋ እንጣለው ሰባብረን ለሀገር ህልውና ለሶሻል ዲሞክራሲ ባንድ ላይ ተጋፍጠን ለአመፅ እድልናት ዜጎቿ ተዘጋጅተን በትግል ተደጋግፈን ካዲ ተቃዋሚውን እርቃኑን አጋጠን ወያኔ ኢህአዴግን ዘረኛ ባንዳውን ዶጋ አመድ አድርገን እናቸንፋለን።
ቆቅልሽ ነው ነገሩኝ እናንተ ገባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ ክፋቱን ጥፋቱን ባንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንፍሶ አንጓሉና ፍጥርስ አድርጋችሁ ነገሩኝ የሰው ልጅ ይሄ ነው ብላችሁ በሰፌድ ተንጓሎ ምርትና እንክርዳዱ የሚለይ አይደለም አንደኛው ከአንዱ እንደ ስንዴ አይደለም የሰው ልጅ ፍጥረቱ ተንጓሎ የሚለይ ገለባና ምርቱ ስንዴና እንክርዳድ ነው በአንድነት ታምሶ ምርቅና ፍትፍት ነው በአንድ ተለውሶ ተዋህዶ ያለ በአንድ አካል በአንድ አምሳል ፋትና ልማት የሰው ልጅ ይባላል አንዳንድ ቀን ሲሆን ደስ ደስ ይለኛል በሆነው ባልሆነው ሳቅ ሳቅ ያሰኘኛል አላፊና አዳሚው ዘመድ ይመስለኛል ላገኘሁት ሁሉ ደስ ያናግረኛል እንዲህ ያለ ሰዓት ስለሰው ሳስብ ደር ሆኖ አየሁት የዋህ እንደርግብ ለመጽደቅ ምኞቱ ትግና አስብና ቅል ስራ ለመስራት ድካሙን አይና ቅዱስ ነው ውዱስ ነው ብዬ ጠራዋለሁ የእግዚአብሔርም አምሳል መሆኑን አምናለሁ በደና አስብሃል አዋርድህ አትየው ከመላእክት በታች ቅዱስ የሰው ልጅ ነው አንድ ሰው ልጆች ነን ሁላችን በመና አንደኛው ቢጠቁር አንደኛው ቢቀላ አንዱ ቢሆን ድሃ አንዱ ባለጸጋ ፍሬ ይህ ነገር ነው ይህ የለውም ዋጋ የአንድ ሰው ልጆች ነን መዋደድ አለብን ይህ ነው ቁም ነገሩ መሳት የሌለብን አንዳንድ ቀን ሲሆን እንዲህ ደስ ይልሃል ደግሞስ በሌላ ቀን እንዴት ያረጋሃል? አንዳንድ ቀን ደግሞ በጣም ይከፋኛል የህግ ሲናገሩኝ ክፉ ያናግረኛል ሰላምታ ሲሰጡኝ ብትር ይቃጣኛል መሄጃ መሸሻ ስፍራ ይጠፋኛል ሰው የሚባል ነገር ላይኔ ያስጠላኛል ሰው ምንድነው ይሄ ያልኩኝ እንደሆነ በተንኮል በክፋት ልቡ ደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስም ይለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላማን መሳይ የሚወጣው ካፉ ልቡ ሲሰነጠቅ ብቅ ይላል ሸፈፉ ሰው ላይ ላይውን ሲያዩት ሞኝ በግ ይመስላል አጎዛው ሲገፈፍ ተኩላ ሆኖ ያርፋል እንደ በግ ሆኖ ነው ሰው የሚወለደው ካደገ በላይ ነው ተኩላ የሚሆነው ሰው ከእናቱ ማጠን ሲወጣ ሲወለድ ሕፃኑ ሆኖ ሳለ በግሩ ሳይራመድ መናገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ልርዳ ወንድሜንም ልውደድ ጠላቴንም ልቁዳ እንዲህ ያለ ሐሳብ ካንጎሉ የሚፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው ራቁት ሆኖ ነው ሰው የሚወለደው ካደገ በላይ ነው ክፋት የሚለብሰው ሰው ካደገ ሲያዩት ተኩላዋን ይመስላል ሕፃኑ ሆኖ ሳለ በግ ሆኖ ይገኛል ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የህዳር በሽታ ፍጥረትን መስፈጀው ጉንፋን ራስ ምታት ሰውን መስገደለው የሰው ልጅ እኮ ነው ሰውን የጨረሰው የሰው ልጅ እንደ ሰው ማንንም ጠላት የለው ሰንዶ ነው እባብ ነው የሚሉት ውሸት ነው ደግም ሆነ ክፉ ቢጠላም ቢወደው ወዳጁም ጠላቱም ለሰው ልጅ ያው ሰው ነው አብረው የሰው ልጆች በሰላም አይኖሩም ደግሞም ለየብቻ መሰንበት አይችሉም ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ቢሄዱ ሰው አንድ አካል ሆኖ ሁለት ምግባር አለው ጨካኝና ሩሩህ ክፉና ደግ ነው ንገረኝ አጣርተ ክፋት ደግነቱ አታዘበራርቀው ቀንና ሌሊቱ ፋት ጨለማ ነው አምሳለ ጽመት የቀን ብርሃን ነው ደግሞም ደግነት ሰው እንዴት ይሆናል ቀንና ጨለማ ለአንድ አካል ሁለት መልክ የትም አልተሰማ እኔ ነግርሃለው ይኸው ተሰማለህ አንድ አካል ሁለት መልክ ሆኖ ታይዋለህ አንድ አካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከቶ አይለወጥም እኛ ምንፈልገው ሰው ክፋቱ ቀርቶ ማሩ ከሰፈፉ በደም በተለይቶ ሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጠምቆ ተጣርቶ ሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው በፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆን ሬትና ማር ነው ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው የሆነውን ነገር ሰው ፍጹም አይወድም የማይሆነውንም ቢለፋ አያገኝም ለፍልፈን ለፍልፈን ፍሬከንቷን ሁን ለዛሬው ወሪያችን አዝመራ ይሁን ባለመሆንና በመሆን መካከል ሰው አይሻገረው አለ ትልቅ ገደል የማይሆነው ነገር ምንጊዜም አይሆንም የሆነውም ነገር ከቶ አይለወጥም አውቆ አለመቻሉን ይህን ለመለወጥ በከንቱ ሳይደክም ሰው አርፎ ይቀመጥ